ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መጋቢት 13 2014 ዓ.ም መሰናዷችን ጀመረ።
As a newly arrived chief of mission, it's wonderful for me to be here to witness
አዲስ የመጣው የኮሚሽኑ ኃላፊ እንደመሆኔ በኢትዮጵያና በዩናይትድ ስቴትስ መካከል ላለው የልማትና የኢኮኖሚያዊ ግንኙነት ሌላ ምሳሌ የሆነ ተግባር ለመመስከር እዚህ መገኘቴ ለኔ አስደሳች ነው።
የሰማችኋቸው በዩናይትድ ስቴትስ ኤምባሲ ጉዳይ አስተጻሚ የሆኑት አምባሳደር ትሬሲ ጆኮብሰን ናቸው። በኢትዮጵያ የኦጋዴን ተፋሰስ ያለውን የነዳጅና የተፈጥሮ ጋዝ መጠን ኢኮኖሚያዊ ግምገማን የሚያሳይ ጥናት ለማድረግ በአሜሪካ ኩባንያና በማዕድን ሚኒስቴር መካከል ስምምነት ተፈጽሟል። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በአብይ ርዕስ የሚደመጥ ይሆናል። በአማራ ክልል ዋግ ኽምራ ዞን ከ6 ቀበሌዎች ተፈናቅለው በዝቋላ መጠለያ ጣቢያ ውስጥ የሚገኙ ቁጥራቸው ከ18000 በላይ የሚልቁ ተፈናቃዮች ለከፋ የረሃብ አደጋ መጋለጣቸውንም አስታውቀዋል። ከተጨማሪም በምስራቅ ሸዋ ቡልቡላ ውስጥ ከተከሰተው የቦምብ ጥቃት ጋር በተገናኘም 3 ሰዎች በቁጥጥር ስር መዋላቸውንም አካተናል። እኚህንና ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣነው። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? መሰናዶውን በመምራት ኤደን ገረመው አብራችሁ እስከ 4 ሰዓት ድረስ የምዘልቅ ይሆናል። ፕሮዲውሰራችን ብርሃን ሉናት፣ የዌብና ማህበራዊ ሚዲያ ፕሮዲውሰራችን ደግሞ አባየው ገበያው፣ በድምጽና ምስል ቅንብሩ ሲሳይ አሸናፊና ግርማ ደገፋው አብረውናሉ። የምሽቱ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁ እንድታመሹ በድጋሚ እንጋብዛለን። ዝግጅቶቻችንን ከሬዲዮ በተጨማሪ በቪኦኤ አምሃሪክ ድረገጽ እንዲሁም ደግሞ በቪኦኤ አምሃሪክ የፌስቡክ ገጽ ላይ ተከታተሉ ዘንድ በአክብሮት እየጋበዝን አሁን ወደ ዜናዎቹ እናልፋለን።
እና እስጥልን አድማጮች እንደምናመሻችሁ፣ የምሽቱን የዓለም ዋና ዋና ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ስታተፈርድ መጋቢት 12 እና 13 ከኢትዮጵያ መንግስት ባለስልጣናት፣ ከአፍሪካ ህብረትና የተባበሩት መንግስታት ባለስልጣናት እንዲሁም ከረድኤት ድርጅቶች ጋር ለመነጋገር ወደ ኢትዮጵያ መጓዛቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አመልክቷል። ልዩ መልእክተኛው በትናንትናው ዕለት ከአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ከኦሊሴጉን ኦባሳንጆ ጋር እንዲሁም ከአፍሪካ ህብረት የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር ጋር ሱዳንና ኢትዮጵያን ጨምሮ በአካባቢው ጉዳዮች መነጋገራቸውን መግለጫው አመልክቷል። የሶማሊያ ፌደራል መንግስት ሀገሪቱን እየጎዳ ባለው አስከፊ ድርቅ ምክንያት የአስቸኳይ ጊዜ አዋጅ አውጇል። ድርቁ ላልታሰበ የንጹህ የመጠጥ ውሃ እጥረት፣ አስከፊ የንጽህና ሁኔታና ለበሽታዎች ተጋላጭነትን ፈጥሯል። የሙሐመድ ሼክ ኑር ዘገባን ኤደን ገረመው ታቀርበዋለች።
ፋዱሞ ሙሴ የሰባት ልጆች እናት ናቸው። በሶማሊያ ማዕከላዊ ጁባ ክልል በደረሰው ድርቅ ሳቢያ በሞቃዲሾ መግቢያ ወደሚገኝ መጠለያ ቀያቸውን ለቀው መጥተዋል። ይሁንና መጠለያው እሳቸው እንዳሰቡት የሚያርፉበት አልሆናቸውም። እንደውም በመጠለያው በመጡ በቀናት ጊዜያቶች ውስጥ ልጆቻቸው ታመውባቸዋል። ፋዱሞ ሙሴ
ዲላኖ ሶበረካይ
ከቤታችን በውሃ ጥረት ምክንያት ብንፈናቀልም እዚህም ግን ተመሳሳይ ችግር ነው የገጠመን። በጣም አስከፊ የሆነ የውሃ ጥረት ነው ያለብን። ልጆቻችን በተቅማጥ በሽታ እየተሰቃዩ ነው። እስካሁን ድረስ ምንም አይነት የመድኃኒት አቅርቦት አልደረሰንም፣ እርዳታም አልተቀበልንም። በጣም አስከፊ በሆነ ሁኔታ በስቃይ ውስጥ እየኖርን ያለ ነው።
ፋዱሞ ማዕከላዊና ደቡባዊ ሶማሊያ ባጠቃው ድርቅ ምክንያት ከቤት ንብረታቸው ከተሰደዱ በመቶዎችና በሺዎች ከሚቆጠሩ ሶማሊያን መካከል አንዷ ናቸው። ድርቁ የንጹህ ውሃና የመጠጥ አቅርቦት እጥረት እንዲሁም መሰረታዊ የጤና አጠባበቅ ስርዓት ችግር በማምጣቱ እንደ ኮሌራ፣ ታይፎይድና ተቅማጥ ያሉ በሽታዎችን አስከትሏል። ዶክተር አብደልዛቅ ዩሱፍ በሞቃዲሾ ማርቲኖ ሆስፒታል ዳይሬክተር ሲሆኑ በውሃ ወለድ በሽታ የተጠቁ ህሙማን ሳቢያ ሆስፒታሎች ተጨናንቀዋል ይላሉ።
ሁሉ ውሃን በማህበረሰባችን ውስጥ ያለው ውሃ ወለድ በሽታዎች ስርጭት በአስከፊ ሁኔታ ህጻናትና አዛውንቶችን እያጠቃብን ነው። ህጻናት በጽኑ ውሃ ወለድ የተቅማጥ በሽታ እየተጠቁ ነው። ይህም አስከፊ የሆነ የሞት አደጋ በማህበረሰቡ ላይ ደቅኗል።
በሌላ በኩል ግሪን ዋሽ ትረስት የተሰኘውና በአካባቢ ጥበቃ ላይ የሚሰራው ተቋም ዋና ኃላፊ የሆኑት መሐመድ ሁሴን አብዲ ይህን መሰል ወረርሽኝን መቆጣጠር የሚቻለው ብሔራዊና ክልላዊ ባለስልጣናት በጥምረት ሲሰሩ እንደሆነ ይጠቁማሉ። ከዚህ በተጨማሪም በሶማሊያ አጠቃላይ የቆሻሻ ውሃ ማስወገጃ ላይም ሊተኮር እንደሚገባ መሐመድ ይገልጻሉ።
ሞቃዲሹ መሰረታዊ የሆነ የቆሻሻ ውሃ ማስወገጃ ስርዓት የላትም። በተለይም በዝናብ ወቅት ቆሻሻ ውሃ በየመንደሩ እየገነፈለ ይፈሳል። ይህም የበሽታና የወረርሽኝ ምክንያት ሆኗል። በተለይም ደግሞ ህጻናት በዚያ ውሃ ይጫወታሉ።
በሶማሊያ ቀጣይ ወር የዝናብ ወቅት መጀመሪያ እንደሚሆን ይጠበቃል። ይህም በብዙዎች ተስፋ እንዲጣል አድርጓል። ይሁንና የአየር ትንበያ ባለሙያዎች ዝናቡ ከመደበኛው ያነሰ እንደሆነ እየተነበዩ ይገኛሉ።
የቀድሞው የማሊ ጠቅላይ ሚኒስትር ሱሜይሉ ቡቡዬ ሜጋ ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው ዛሬ አስታወቁ። የጤንነታቸው ሁኔታ ባለፉት ጥቂት ቀናት ውስጥ በአደገኛ ሁኔታ መታወኩን የገለጹት ሐኪሞችና ቤተሰቦቻቸው ሜጋ የሞቱት በማሊ ዋና ከተማ ባማኮ ውስጥ በነበረ አንድ ክሊኒክ ውስጥ መሆኑን አስታውቀዋል። የቀድሞው ጠቅላይ ሚኒስትር ሜጋ ህክምና እንዲያገኙ ብዙ ጥያቄዎች የቀረቡ ቢሆንም አገሪቱን በሚመራው ወታደራዊ ጁንታ መከልከላቸው ተገልጿል። በማሊና በአካባቢው በሚገኙ የሳህል አካባቢዎች ከፍተኛ ተጽዕኖ የነበራቸው ሜጋ እንደ አውሮፓ አቆጣጠር በነሐሴ 2021 በአገሪቱ የመከላከያ ሚኒስቴር በሙስና ተከሰው በቁጥጥር ስር መዋላቸው ይታወሳል። ሜጋ በስልጣን ዘመናቸው የውጭ ጉዳይ ሚኒስትርና የፕሬዝደንቱ ጽህፈት ቤት ኃላፊነትን ጨምሮ በፖለቲካው መስክ በበርካታ ኃላፊነት ቦታዎች ያገለገሉ መሆኑን ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ፕሬዝዳንት ጆ ባይደን ትናንት በሰጡት መግለጫ ሩሲያ በዩናይትድ ስቴትስ ላይ የሳይበር ጥቃት ልታካሄድ ትችላለች ሲሉ አስጠነቀቁ። ሩሲያ አንድ ወር በዘለቀው የዩክሬን ወረራዋ በዩክሬን ላይ የባዮሎጂካል ወይም የኬሚካል ጦር መሳሪያዎችንም ልትጠቀም ትችላለች ብለዋል። ፕሬዝዳንት ባይደን ለዩናይትድ ስቴትስ የንግድ ማህበረሰብ መሪዎች ትናንት ምሽቱን ባደረጉት ንግግር የሩሲያው ፕሬዝዳንት ፑቲን እሳቸውን በመቃወም በአንድነት የተሰባሰበው ኃይል እስከዚህ ይሆናል ብለው አልጠበቁም ሲሉ ተናግረዋል። አክለውም ማምለጫ የሌላቸው መሆኑን ለመግለጽ አሁን ከበስተጀርባቸው ያለው ግድግዳ ብቻ ነው ብለዋል። ይሁን እንጂ ፑቲን ለተወሰደባቸው እርምጃ አጸፋውን የሳይበር ጥቃት ሊያደርጉ እንደሚችሉ ባይደን የግሉን ዘርፍ የንግድ ማህበረሰብ መሪዎች አስጠንቅቀዋል።
ነገር ግን ያን የማድረግ አቅም አላቸው። እስካሁን አልተጠቀሙበትም። ይህ ሊያደርጉ ከሚችሉት ነገር አንዱ ነው። ይሁን እንጂ እኔ በበኩሌ ሩሲያ አጋሮቻችንና መላው ዓለም ለወሰደባት እርምጃ በመላሹ ጎጂ የሆነ የሳይበር ጥቃት ልታካሄድ እንደምትችል አስጠንቅቄያለሁ። ዛሬም እየወጣ ባለው የደህንነት መረጃ መሰረት ሩሲያ በእኛ ላይ የሳይበር ጥቃት ልታደርስ እንደምትችል በመግለጽ አስተዳደሬ አዲስ የማስጠንቀቂያ ትዕዛዝ አውጥቷል። ከዚህ ቀደም እንደተናገርኩት የሩሲያ የሳይበር አቅም ትልቅ ጉዳት ሊያስከትል የሚችል ሲሆን አሁን እየመጣ ነው። የፌደራሉ መንግስት በበኩሉ ለሚያደርገው ነገር እየተዘጋጀ ነው።
ባይደን የግሉ ክፍል የሳይበር ደህንነት ጥበቃና መከላከሉን እንዲያጠናክር አሳስበዋል። በዚህ ሳምንት መጨረሻ ላይ ባይደን በኔቶ ጉባኤ በቡድን 7 እና በአውሮፓ ምክር ቤት ጉባኤ ላይ ለመካፈል በብራሰልስ እንደሚገኙ የተነገረ ሲሆን ዋናው መነጋገሪያ ዩክሬን እንደሚሆን ተመልክቷል። ባይደን ከዚህ በኋላ ወደ ፖላንድ እንደሚያቀኑም ተነግሯል። ይህ በእንዲህ እንዳለ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ለአገር ውስጥ ቴሌቪዥን ትናንት በሰጡት መግለጫ ከፕሬዝዳንት ፑቲን ጋር ዩክሬን የኔቶ አባል እንደማትሆን ቃለ መግባትን ጨምሮ የተኩስ አቁም ሊደረግ በሚችልበት ጉዳይ ላይ በበርካታ ጉዳዮች ለመነጋገር ዝግጁ መሆናቸውን አስታውቀዋል። ዘለንስኪ ዛሬ ማክሰኞ አስቸጋሪ በሆነው የሰብአዊ እርዳታዎች ጉዳይ ላይ ከአቡነ ፍራንሲስ ጋር መነጋገራቸውንም አስታውቀዋል። በዩክሬን ቀውስ እስከዛሬ ወደ 3.5 ሚሊዮን ሰዎች በአገር ውስጥና ከአገር ውጭ መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። የባይደን አስተዳደር በቻይና ባለስልጣናት ላይ የጣለውን የጉዞ ማዕቀብ በማስፋት አነስተኛ ቁጥር ባላቸው የብሔረሰቦችና የሃይማኖት ተከታዮችን በመጨቆን በተከሰሱ ባለስልጣናት ላይ የጉዞ ማዕቀብ መጣሉን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ሰኞ ባወጣው መግለጫ ማዕቀቡ የሚያነጣጥረው የተወሰኑ የማህበረሰብ ክፍሎችን የንግግርና የእምነት ነጻነትን በማፈን ተጠያቂ የሆኑ የቻይና ባለስልጣናት ላይ መሆኑን ገልጾ ወደ ዩናይትድ ስቴትስ እንዲመጡ አይፈቀድላቸውም ብሏል። ሚኒስትሩ ቀባው የተጣለባቸው ባለስልጣናት የትኞቹ እንደሆነ በዝርዝር አላመለከተም። የጉዞው ቀባው ቀደም ሲል የቀድሞው ፕሬዝዳንት ዶናልድ ትራምፕ የቻይና ኡግር ሙስሊሞችን በመጨቆን እንዲሁም በሆንግ ኮንግ የዲሞክራሲ ተሟጋች አክቲቪስቶችን በማፈን በተከሰሱት የቻይና ባለስልጣናት ላይ ከጣሉት የቪዛ ማዕቀብ በተጨማሪ መሆኑ ተገልጿል። የሩሲያ ፍርድ ቤት ተቃዋሚ የፖለቲካ ሰው የሆኑትና ቀደም ሲል ከተመረዙበት አደጋ በማገገም ወደ ሩሲያ የተመለሱት አሌክሲ ናቫልኒ በተከሰሱበት የማጭበርበርና የመዳፈር ክስ ጥፋተኛ መሆናቸውን በመበየን የ9 ዓመት እስራት የፈረደባቸው መሆኑን አስታወቀ። በናቫልኒ ላይ የተላለፈው እስር ቀደም ሲል በተመሰረተባቸው ክስ ታስረው የቆዩበትን የ2 ዓመት ተኩል ጋር አብሮ የሚቆጠርላቸው ስለመሆኑ አልተገለጸም። የ45 ዓመቱ ናቫልኒ ከእስራቱ በተጨማሪ የ11,500 ዶላር የገንዘብ ቅጣት የተፈረደባቸው መሆኑም ተገልጿል። ናቫልኒ ከተመሰረተባቸው ክስ መካከል ለፖለቲካ ስራ ደጋፊዎቻቸው የሰበሰቡትን ወደ 33,000 ዶላር ለግል ጥቅማቸው አውለዋል የሚለው ይገኝበታል። የሩሲያ ባለስልጣናት ናቫልኒ ከምዕራባውያን ጋር በመተባበር በሩሲያ አለመረጋጋት እንዳይኖር ይሰራሉ ሲሉ ይከሷቸዋል። ትናንት ሰኞ በቻይና ደቡባዊ ክፍለ ግዛት ጓንጉዚ በውዙ ከተማ ወድቆ መከስከሱ የተነገረውን የቻይና ኢስተርን አየር መንገድ ቦይንግ ጀት አውሮፕላን ስብርባሪ መገኘቱ ተገለጸ። የቻይና መገናኛ ብዙሃን በአካባቢው የአደጋ ጊዜ አሳሾች ከአውሮፕላን ስብርባሪ ውስጥ በሕይወት ወድቆ የተገኘ ሰው አለማግኘታቸውን አስታውቀዋል። አደጋው በደረሰበት ወቅት የቦይንግ 737 አውሮፕላን 123 መንገደኞችና 9 የአየር መንገድ ሰራተኞችን አሳፍሮ በምዕራብ ቻይና ከምትገኘው ከኒሚንግ ከተማ በምስራቅ ወደምትገኘው ጓንጉዚ ከተማ ይበር እንደነበር ተመልክቷል። በአደጋው አካባቢ በነበረ አሰሳ የተሰማሩ በጎ ፈቃደኞች ከሌሎች አገር ቤተሰቦቻቸው ፍለጋ ወደ ስፍራው ለመጡ ሰዎች መረጃዎችን ሲያቀብሉ እንደነበርም ተመልክቷል። የአደጋው መንስኤ እየተጠና መሆኑም ተገልጿል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ከምሽቱ የዓለም ዜናዎች ጋር ደረጀ ደስታ ነበረ። እናመሰግናለን። አድማጮቻችን፣ ዝግጅቶቻችንን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ልትከታተሏቸው ትችላላችሁ። የማክሰኞ ምሽት መጋቢት 13 2014 ዓ.ም መሰናዷችን ይቀጥላል። ከዚህ በተጨማሪም የሬዲዮ በቴሌቪዥን መሰናዷችንን amharic.voanews.com ላይ እንዲሁም ደግሞ በፌስቡክ ገጻችን @voanews ላይ ታገኛላችሁ። ያላችሁ ለእለቱ አብይ ወዳደረግነው ዘገባ እንሻገር። በኢትዮጵያ የኦጋዴን ተፋሰስ ያለውን የነዳጅና የተፈጥሮ ጋዝ መጠን ኢኮኖሚያዊ ግምገማን የሚያሳይ ጥናት ለማድረግ በአሜሪካ ኩባንያና በማዕድን ሚኒስቴር መካከል ስምምነት ተፈጸመ። በስምምነት ስነ ስርዓቱ ላይ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን የተገኙ ሲሆን ስምምነቱ ለኢትዮጵያ ኢኮኖሚ አስተዋጽኦ ያለው ጥናት እንዲደረግ ከማስቻል ባለፈም በሀገራቱ መካከል ያለውን የምጣኔ ሀብት ትስስር እንደሚያጠናክር ክርም ተገልጿል። ኬኔዲ አባተ ዝርዝሩን ያሰማናል።
በኦጋዴን ተፋሰስ ያለውን የነዳጅና የተፈጥሮ ጋዝ ክምችት መጠንና ኢኮኖሚያዊ አዋጭነቱን ለማጥናት የሚያስችል ስምምነት በኢትዮጵያ መንግስትና በዩናይትድ ስቴትስ ኔዘርላንድ ስዌል ኤንድ አሶሺየትስ ኢንኮርፖሬትድ የተባለ ኩባንያ መካከል ዛሬ መጋቢት 13 2014 ዓ.ም ተፈጽሟል። ስምምነቱን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን በተገኙበት የማዕድን ሚኒስትሩ ኢንጂነር ታከለ ኡማና የኩባንያው ምክትል ፕሬዝዳንት ጆሴፍ ወልፍ ተፈራርመዋል። የማዕድን ሚኒስትሩ ኢንጂነር ታከለ ከፊርማ ስነ ስርዓቱ በኋላ ባደረጉት ንግግር የጥናቱን አስፈላጊነት ገልጸዋል።
ዛሬ ለብዙ አመታት ሲፈለጉ ሲቆፈሩ የነበሩ በእያንዳንዱ የኢትዮጵያ አፈር ስር ያሉትን ወደ ውጤታማ ለመቀየር ያሉንን ሀብቶች ለማወቅ አውቀንም ብቻ ሳይሆን ደግሞ ኃላፊነት በተሞላበት መልኩ ለማበልጸግ በተለይ በኡጋዴን ቤዚን አካባቢ ያሉት ከዚህ በፊት በረጅም አመታት ሲፈለጉ ሲሰሩ የነበሩት የተፈጥሮ ጋዝ አልምተን እሱን ደግሞ በሀገራዊ ጥቅምና ለሀገራዊ ጥቅም ብቻ ለማዋል አካባቢ ጥበቃውን መሰረት ባደረገ ቴክኖሎጂን መሰረት ባደረገ መልኩ ለመስራት ዛሬ ለመከፍቻ ረታዎችን ካወጣን በኋላ ታዋቂ የሆነ የአሜሪካን ኩባንያ ነው ያሸነፈው።
የኢትዮጵያ ህዝብ ከውጭ ከመጣ የነዳጅ ኃይል አቅርቦት በመላቀቅ የሀገሩን ሀብት መጠቀም እንዲችል የተጀመሩ ጥረቶችን ያደነቁት የኔዘርላንድስ ዌል ኤንድ አሶሺየትስ ኢንኮርፖሬትድ ኩባንያ ምክትል ፕሬዝዳንት ጆሴፍ ወልፍ ፕሮጀክቱ በጥቂት ቀናት ውስጥ ስራ እንደሚጀምር ለቪኦኤ ገልጸዋል።
So today we signed an agreement with the Ministry of Petroleum and Mines to certify the reserves and resources in the Ogaden Basin.
ዛሬ ከማዕድን ሚኒስቴር ጋር በኡጋዴን ተፋሰስ ያለውን ክምችትና ሀብት ለማየት የሚያስችል ስምምነት ተፈራርመናል። ይህ ሚኒስቴሩ በአገሪቱ ያለውን የነዳጅ ክምችትና ሀብት መጠን በአግባቡ እንዲረዳና ቀጥሎም ኢኮኖሚያዊ አዋጭነት ባለው መንገድ እንዴት መጠቀም እንደሚቻል እንዲያቅድ ይረዳዋል። የጥናት ስራውን በመቀጠል ወሰኞ ወይም ሳምንት እንጀምራለን። ፕሮጀክቱ የአራት ወር ጊዜ ያለው ነው። በዚህ ጊዜ ለማጠናቀቅም ብቁ ሰዎችን እናመጣለን።
የጥናቱን ውጤት ተከትሎ በተፋሰሱ የሚገኘው ነዳጅና የተፈጥሮ ጋዝ ለሁለት አገልግሎቶች እንደሚውል ኢንጂነር ታከለ ገልጸዋል።
ይህንን የተፈጥሮ ጋዝን ለይተው አውቀው ኢኮኖሚ አዋጭነቱንና ለምን እንደምንጠቀም በአራት ወር ጊዜ ውስጥ ለመንግስት ካሰረከቡ በኋላ የኢትዮጵያ መንግስትና ኢትዮጵያ በከፊል ለመዳበሪያ ምርት በከፊል ደግሞ ለኢነርጂ የምንጠቀምበት ይሆናል። ስለዚህ የሐላፊነት የተጣለባቸው ኩባንያዎችና የአሜሪካን መንግስትን ወክሎ እዚህ ያለው አምባሳደር ይህን ሁሉ ሐላፊነቱን ወስዶ ከኛ ጋር እንደምሰሩ እናምናለን።
ጥናቱ ውጤታማ ከሆነ የኢትዮጵያ የነዳጅና የተፈጥሮ ጋዝ ሀብት ዓለም አቀፍ ደረጃውን የጠበቀ ማረጋገጫ እንዲኖረው ለማድረግ እንደሚያስችልም ሚኒስትሩ ገልጸዋል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን ባደረጉት ንግግር ደግሞ ስምምነቱ የሁለቱን ሀገራት ኢኮኖሚያዊ ትብብር እንደሚያሳድግ ገልጸዋል።
As a newly arrived chief of mission, it's wonderful for me to be here to witness another example of the growth in the economic relationship between the United States and Ethiopia.
አዲስ የመጣው የኮሚሽኑ ኃላፊ እንደመሆኔ በኢትዮጵያና በዩናይትድ ስቴትስ መካከል ላለው የልማትና የኢኮኖሚያዊ ግንኙነት ሌላ ምሳሌ የሆነ ተግባር ለመመስከር እዚህ መገኘቴ ለኔ አስደሳች ነው። ኢትዮጵያ በኦጋዴን ያለው እምቅ ሀብት ለመጠ ከም በአለም አቀፍ ደረጃ ዝነኛ ከሆነው ኩባንያ ጋር በመስራቷ ደስተኛ ነኝ። ኩባንያው ጥልቅ እውቀት ባላቸው ባለሙያዎቹ ብቻ ሳይሆን ለደንበኞቹ ስኬትም ያላሰለሰ ጥረት የሚያደርግ ነው። በዚህ ወቅት የኃይል አቅርቦት በጣም ፈታኝ ጉዳይ ነው። መንግስታችን በሀገር ውስጥም በውጭም የአየር ንብረት ለውጥን ለመከላከል ጥረት እያደረገ ነው። ይህንን ሲያደርግ ታዲያ በተመጣጣኝ ዋጋ አስተማማኝ የኃይል አቅርቦት እንዲኖርም በመስራት ነው። ዛሬ በአለም ላይ ለታዳሽ የኃይል አቅርቦት ያለው ፍላጎት በጣም እየጨመረ ነው። ስለዚህ የብክለት መጠንን የሚቀንሱ ቴክኒኮችንና አለም አቀፍ መስፈርትን የሚያሟሉ ግልጽ ፖሊሲዎችን መጠቀም አለብን። ዛሬ ይህንን የሚያሳካ ስምምነት ነው ያየሁት።
ጥናቱን የሚያካሂደው የዩናይትድ ስቴትስ ኩባንያ በሶማሌ ክልል ኦጋዴን ቤዚን ወይም ተፋሰስ በ3500 ስኩዌር ኪሎ ሜትር ስፋት ላይ ከዚህ ቀደም የተሰሩ የነዳጅና የተፈጥሮ ጋዝ ፍለጋ የጥናት ውጤቶችን መነሻ በማድረግ ስራውን እንደሚያከናውን ከማዕድን ሚኒስቴር ያገኘነው መረጃ ያመለክታል። ከዚህ ቀደም በአካባቢው መሰል ተግባራትን ሲያከናውን የነበረው GCL Poly Petroleum Investments የተባለ የቻይና ኩባንያ ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው ጣቢያችን የሚተላለፍላችሁን የአማርኛ የማክሰኞ ምሽት መጋቢት 13 2014 ዓ.ም መሰናዷችንን ነው። የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በአማራ ክልል በዋግ ህምራ ዞን ከስድስት ቀበሌዎች ተፈናቅለው በዝቋላ ወረዳ መጠለያ ጣቢያ የሚገኙ ቁጥራቸው ከ15000 ከ18000 በላይ የሚልቅ ተፈናቃዮች ለከፋ የረሃብ አደጋ መጋለጣቸውን ለአሜሪካ ድምጽ ተናገሩ። ተፈናቃዮቹ እንደሚሉት በመጠለያ ጣቢያ ውስጥ ከ3 ወራት በላይ ቢቆዩም በቂ ምግብ ማግኘት ባለመቻላቸው በተለይም ህጻናት ከምግብ እጥረት የሚመጣ በሽታ እያጠቃቸው መሆኑን ገልጸዋል። አስቴር ምስጋናው ዝርዝሩን ታሰማናለች።
በዋግምራ ዞን ዝቋላ ወረዳ ጽድቃ ከተማ ውስጥ በሚገኘው መጠለያ ጣቢያ ከ10 ልጆቻቸው ጋር በስቃይ ላይ መሆናቸውን የሚናገሩት ወይዘሮ ገበያነሽ ገብረ አሁን መጠለያ ጣቢያ ውስጥ በቂ ምግብ ማግኘት ስላልቻሉ በርሃብ እየተሰቃዩ መሆናቸውን ይናገራሉ።
ያንዲት ወር እንደሰጡ ስለ የበላነ አዘዋዴ ደሞ የሕፃናት ብላ ምግብና ካፋ ተሰጠ ስለ ባዶ ሆዶ ይበሉ ከዘን ያረገም ቢያረጅ ስለ እንግሊዝ ላይ ተቀበልን የለን ባዶ ሆድ ሰዎች ሆኖ
ሌላዋ ደግሞ ፈናቅለው እንደመጡና ከ5 ልጆቻቸው ጋር መጠለያ ጣቢያ ውስጥ በምግብና በውሃ እጥረት እየተሰቃዩ መሆኑን የሚናገሩት ወይዘሮ ሽቱ ምረቴ ናቸው። ቄስ መንግስቱ ኃይሌ በመጠለያ ጣቢያ ውስጥ ያለውን ችግር ሲገልጹ
15 ኪሎ ተዘጥቷል ቀደም ብሎ ለአንድ ሰው ማለት ነው። እንዴ አሁን እኔ 9 በተሰነ ከ9 በተሰው አንድ ብቻ ነው ተጠቀማል። ስለዚህ እንግዲህ እነሱ መቼም እንግዲህ ዛሬ ሰው አንድ 12 ጊዜ አንዱ 10 ጊዜ ወለደ ነውና ለነሱ ሲያባዙ ግን በጣም እየተቸገሩ ናቸው። ለሰሪ በጣም ዛሬ በጣም ችግር ነው ያለ። ግን ይሄንን በቃ በተከላላው አራስ መንግስት ይሄንን አይቶ እኛን ወደ ያገራችን የምንመለስ ቢያደርግልን ዝሮ ዋናው እንግዲህ ታዩ ጋራ እንደገና አብረው ምንታው እንግዲህ ምንቻ ምንታና እንትን ተተከመቱ እሱ ተቀባጥና ምን ያደረገ ነው ጉንፋንም ተይዞ ነው ያለ።
የዝቋላ ወረዳ ጤና ጽፈት ቤት ተወካይ ኃላፊ አቶ ስቲፋኖስ ወልዴ በምግብ እጥረት ምክንያት የታመሙ 12 ህጻናት ተለይተው ክትትል እየተደረገላቸው መሆኑን ጠቁመው ችግሩ በቅርቡ ትኩረት ካልተሰጠው የከፋ እንደሚሆን ገልጸዋል።
507 አካባቢ የሚሆን የተለዩ ነፍሰ ጡር እናቶች አሉ። ተቀልክ ቀድም ካለው ከ18000 ምናምን አካባቢ ውስጥ ከዚህ ውስጥ ወደ 1070 አካባቢ የሚሆኑ መጫት እናቶች አሉ። ወደ ከ1000 በላይ የሚሆኑ ደግሞ እድሜያቸው ከ5 ዓመት በታች የሆኑ ህጻናት አሉ። የስነ ምግብ ልየታ ስንሰራ ልየታውን ተከትሎ ወደ 45 አካባቢ የሚጠጉ እድሜያቸው ከ5 ዓመት በታች አካባቢ የሆኑ ህጻናት ተጨማሪ ምግብ ለሚያስፈልጋቸው በየሳምንቱ የፕላምፒኔት እደላ ይሰራል። ከ500 በላይ ለሚሆኑ ሰጡርናቶችና ለመጫቶችም ጭምር እንደዚሁ የልየታ ስራ ተሰርቶ የፋፋ የዚህ የተጨማሪ ምግብ ሲኤስቢም ጭምር ማግኘት የሚችሉበት መንገድ እንዲኖር ተደራሽ የማድረግ ስራዎችን ሰርተናል። ከዚህ ጋር ተያይዞ ትንሽ መሀል ላይም ጭምር እንደ ክፍተት ስናነሳ የነበረው የመድኃኒት አቅርቦት ትንሽ ችግሮች ነበሩ። እሱን የማስተካከል ስራ ከዞን ጤና መምሪያ ጋር በመሆን ሰርተን አሁን የተሻለ አገልግሎት በመስጠት ላይ ነው የምንገኘው እኛ። አሁን ለምሳሌ ትናንት ሚዲያ ላይም ጭምር ያየሁት ህፃን እኛ ጋር ወረዳ ውስጥ ባለ ጤና ተቋም እዚህ ውስጥ ቃ ጤና ጣቢያ የሚባል አለ። እዛ ላይ ተኝቶ የማገገሚያ ክፍል ውስጥ ሆኖ የህክምና አገልግሎት እያገኘ ያለ ህፃን ነው። ሲቪር በሆነ የስነ ምግብ እጥረትም ጭምር የተጎዱ ወደ 12 አካባቢ ህፃናት ነበሩ። እነዚህ ህፃናት አስፈላጊውን የሆነ የህክምና ክትትል ተደርጎላቸው እስከ ዛሬ ድረስ ዛሬ ጠዋት ኦልሞስት አንድ ህፃን ወጥቷል ድኖ፣ ያ ህፃን ብቻ ነው የሚቀረው ከ12 ከገቡት ህፃናት። ይሄ ነገር ምን እንደሚያመላክተው ቀጣይ ለምንሰራቸው ስራዎችም ጭምር በደንብ አለርት ሆነን ከተተለም ጭምር እንደሚያስፈልግ አመላካች ኬዞች ናቸው።
የዋግምራ ዞን ኮሙኒኬሽን መምሪያ ኃላፊ አቶ ከፍ ያለው ደበሽ አካባቢው ትርፍ አምራች ባለመሆኑ በእርዳታ እህል የሚኖር ህዝብ የሚኖርበት የነበረ ሲሆን ከህዋት ወረራ ጋር ተያይዞ ከፍተኛ የሆነ የምግብ እጥረት ገጥሟል ብለዋል። ከተለያዩ መጠለያ ጣቢያዎች ተፈናቅለው በመጠለያ ጣቢያ በዘመድ አዝማድና በሜዳ ላይ ለሚገኙ ከ61000 በላይ ለሚሆኑ ተፈናቃዮች በቂ ምግብ ከመንግስት እየቀረበ አይደለም ብለዋል አቶ ከፍ ያለው። እስካሁን መንግስት የእርዳታ እህል እያቀረበ ያለው ለ2000 መደበኛ ተፈናቃዮች ብቻ ነው ይላሉ አቶ ከፍ ያለው።
ለምሳሌ አብርገሌ ሙሉ በሙሉ አግጅ የሚባል ወረዳ ሙሉ በሙሉ፣ ዝቋላ 6 ቀበሌ፣ ሰቆጣ ወረዳ 1 ቀበሌ እንዲሁም ወፍላ የሚባለው አካባቢ ኮረም አካባቢ በሙሉ ነፃ ያልወጡ ናቸው። ከዚህም በመነሳት የረሃብ ችግሩ በጣም ከፍተኛ የሆነ ሄዷል። አሁን ያለው ሁኔታ 61000 ስድስት መቶ ስልሳ ስምንት ሰዎች ተፈናቃይ ናቸው። መደበኛ ላይ ያሉት መደበኛ መንግስት ድንኳን አዘጋጅቶ በመደበኛ ቦታ ወለህ የሚባል አካባቢ የሚገኙት 2000 ብቻ ናቸው። ስለዚህ ከአስራ ስምንት ሺህ ደግሞ ሌላው ቀሪው መደበኛ ባልሆነ ከዘመድም ከበረንዳም ከምንም ከምንም እንዲሁም ደግሞ በተለያየ መጋዘን በተለያየ ስራ ተብሎ የተዘጋጁ መጋዘኖች ላይ ሰፍሮ የሚገኝ ማህበረሰብ ነው ማለት ነው። ለሁለት ሺህ ሰው ብቻ ነው መደበኛ መጠለያ እንጂ ሌላው መደበኛ መጠለያ ላይ ያልሆነ ነው ብሎ መረጃ የሰጠኝ ምግብ ዋስትና ነው። ማን ነው ሲጀመር በየገጠሩ ዙሩ ህጻናት ይሞቱ ሄዳ ነው እንደዚህ ከዚህ የባሰብ መኖሩ ማን አረጋግጦ ነው?
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጃለም በዞኑ እስካለፈው ወር ድረስ የእርዳታ እህል መላኩን ገልጸዋል።
እንደ መንግስት ከረጅ ድርጅቶች ጋር በመነጋገር የምግብ ድጋፍ እየቀረበ ነው። ተፈናቅለው እኛ እጅ ባሉት ላይ ማለት ነው። የተወሰነ ጊዜ መዘግየት የነበረበት ሁኔታ አለ። አሁን ባለው ሁኔታ ግን ከኦርጋ ኢትዮጵያ ጋር በቅንጅት አስፈላጊ ምግብ እየቀረበላቸው፣ ለምሳሌ አበርገሌን ወስደን ልንሄድ እንችላለን። ስቋላን፣ ሰቆጣ ዙሪያ እነዚህ አካባቢዎች ያ ቀጠና የጦርነት ቀጠና በመሆናቸው ምክንያት ሰፊ ቁጥር ያለው የህብረተሰብ ክፍል በከፍተኛ የምግብ ችግር ውስጥ ነው ያለው። አንዳንድ መረጃዎች እንደሚመጡ ህጻናት እየሞቱ ያሉበት ሁኔታ እንዳለ፣ አረጋውያን በመድኃኒት እና በምግብ ችግር ምክንያት በአሰቃቂ ሁኔታ ውስጥ ያሉ መሆኑን ነው መረጃው እየመጣ ያለ። እንደ መንግስት እነዚህ ረጂ ድርጅቶች የሚባሉት ገብተው ድጋፍ እንዲያደርጉ ጥሪ ያስተላልፈናል። ነገር ግን እስካሁን ድረስ ምንም አይነት ድጋፍ እያደረጉ አይደለም። በተመሳሳይ እኛም ገብተን ድጋፍ እንዳልሰጥ የጠላት ቀጠና በመሆኑ መግባት አልተቻለም። መጠለያ ጣቢያዎች የሚመጡ አሉ። ማለት ምግብ ተቸግረው ከበባ ወጥተው ወደ ቀጠናችን የሚመጡ የህብረተሰብ ክፍሎችን ስናይ፣ ህጻናትን ስናይ በከፍተኛ ራብ ውስጥ የቆዩ መሆናቸውን የሚያሳይ ነገር ስላለ መሰረታዊ የሆነ የመድኃኒትና የምግብ ችግር እየተፈጠረ ነው። ቁጥሩን እየተናገር ነው። እንደ ዞን 61,000 ተፈናቃያል ቋላንም ጨምሮ ማለት። ከዛ ውጭ ግን የዞኑ ኮሚኒኬሽን ያነሳው ነገር ትክክል አይደለም። እኛ እንደ ዞን 61,000 ተፈናቃያለ ለእሱ ድጋፍ እያደረግን ድጋፍ በሚሰጥበት ሰዓት ላይ ቁጥሩ ሰፊ ከመሆኑ ጋር ተያይዞ ቶሎ ተደራሽ አለመሆን እናም ችግር ካልሆነ በስተቀር የ2000 የሚባለውን ቁጥር እኛ ያውቀው።
ኮሚሽነር ዘላለም አክለውም በዞኑ በተፈናቃዮቹ ያለው የመጠለያ ችግር መኖሩን አምነው በሰቆጣ ከተማ ትልልቅ መጠለያ ጣቢያ እየተገነባ መሆኑን ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ከሰሞኑ ከምስራቅ ሸዋ ቡልቡላ ዞን ከተከሰተው የቦምብ አደጋ ጋር በተያያዘ 3 ሰዎች ተጠርጥረው ታሰሩ። የምስራቅ ሸዋ ዞን ቡልቡላ ከተማ ባለፈው ቅዳሜ መጋቢት 10/2014 ዓ.ም በኦሮሚያ ክልላዊ መንግስት የአካባቢ ሚሊሻ አባላት የምረቃት ፕሮግራም ላይ በተከሰተው ቦምብ ፍንዳታ አደጋን ተከትሎ 3 ተጠርጣሪዎችን በቁጥጥር ስር ማዋላቸውን የአካባቢው አስተዳደር አስታውቋል። አቶ መሐመድ በሪሶ የአዳሚ ጅዶ ኮምቦልቻ ወረዳ አስተዳዳሪ በቅዳሜው ጥቃት 12 ዓመት ታዳጊን ጨምሮ የ4 ሰዎች ህይወት ማለፉንና በርካቶች መቁሰላቸውን ተናግረዋል። ገልሞ ዳዊት ተጨማሪ አለው።
የምስራቅ ሸዋ ዞን አዳሚ ጅዶ ኮምቦልቻ ወረዳ አስተዳዳሪ አቶ መሐመድ በሪሶ ባለፈው ቅዳሜ በቡልቡላ ከተማ የተከሰተውን ቦምብ ጥቃትን ተከትሎ ተወስደዋል ስለተባለው እርምጃ ሲያብራሩ የሚከተለውን ብለዋል።
ችግሩ ከተከሰተ በኋላ 2 ኮሚቴ አዋቅረን ነው ምርመራ እያካሄድን ያለ ነው። እስካሁንም 3 ተጠርጣሪዎችን በቁጥጥር ስር አውለናል። ሌሎች እያፈላለግናቸው ያሉ ተጠርጣሪዎችም አሉ። ለጥቃቱ ተጠያቂ የሚሆን አካል ስላልተለየ ያንንም በማስረጃ ለማስደገፍ የማጣራት ስራ እየተሰራ ነው። ይህን ጉዳት ያደረሰው አካል የጥፋት ኃይል ነው። ቦምቡ በህዝብ ላይ ነው የተወረወረው። በቦታው ህጻናት፣ ሴቶችና የሚሊሻ አባላት ነበሩ። የደረሰው ጉዳት ከባድ ነው። በጥቃቱ የአካል ጉዳት የደረሰባቸው ህክምና እንዲያገኙ ባቋቋም ነው ኮሚቴ በኩል ጥረት እያደረግን ነው።
ከጥቃቱም በኋላ የቡልቡላ ከተማ ሰላማዊ መሆኗን ገልጸው የጸጥታ ኃይሎችም ክትትል እያደረጉ መሆናቸውን ነው ያብራሩት። ባለፈው ቅዳሜ ነበር በቡልቡላ ከተማ ለ20 ቀናት የሚሊሻ ስልጠና ወስደው ሲመረቁ በነበሩ 200 በላይ መንግስት ሚሊሻዎች ላይ እኩለ ቀን አካባቢ የእጅ ቦምብ መወርወሩ የተነገረው። ዶክተር ገቦት ቤሶ ፍንዳታው ሲከሰት ቤተሰባቸውን ለመጠየቅ በቡልቡላ ከተማ ነበሩ።
ታቴን ቱሬ አከተሳተ ኤቲ አንደም ሞጂቱ ሲካኒ
ለስራ ጉዳይ ነበር ወደ ቦታው የሄድኩት።
የሥራ ጉዳይን ጨርሼ ቤተሰብ ለመጠየቅ ወደ ከተማው ስመለስ ይህ ክስተት ገጠመኝ። የነበረው ሁኔታ ከቀኑ 7 ሰዓት ተኩል አካባቢ በሚሊሻና ጸጥታ ሰዎች ላይ ቦምብ መወርወሩን ሰማን። በጥቃቱ የተጎዱት ሰዎች በርካታ ስለነበሩ የነበረውን ሁኔታ ለማጣራት በጣም አስቸጋሪ ነበር። ስለዚህ በመጀመሪያ ያደረግነው የተጎዱትን ወደ ሆስፒታል ማድረስ ነበር። ቦምቡ የተወረወረው የሚሊሻዎቹ ምርጫት አልቆ የመዝናኛ ጊዜ ላይ ነበር። በዚህ ጥቃት ብዙ ሰዎች ከመጎዳታቸው በስተቀር ድርጊቱ በማን እንደተፈጸመ የምናውቀው ነገር የለም።
ዶክተር ገቦ በመረሃ ግብሩ ላይ ያከባቢው ነዋሪዎች እንደነበሩ ገልጸው ከተጎጂዎች ህጻናትና ሴቶች እንደነበሩ ማየታቸውንም ተናግረዋል። የአዳሚ ጅዶ ኮምቦልቻ ወረዳ አስተዳዳሪ አቶ መሐመድ በሪሶም በጥቃቱ 4 ሰዎች ሲሞቱ ከ30 በላይ ሰዎች ላይ ቀላልና ከባድ ጉዳት መድረሱንም አክለው ተናግረዋል።
በፍንዳታው በሰዎች ላይ ከባድና ቀላል ጉዳት ደርሷል። 4 ሰዎች ሞተዋል። ያንዱ ህይወት በቦታው ሲያልፍ ሌሎች 3 ሰዎች ደግሞ ሐኪም ቤት ከደረሱ በኋላ ነው የሞቱት። ከነዚህም 3ቱ ተመራቂ የነበሩ ሚሊሻዎች አንዱ ደግሞ እድሜው ወደ 12 ገደማ የሚሆን ህፃን ነው። ሌሎች 35 የሚሆኑ ሰዎች ደግሞ የመቁሰል አደጋ የደረሰባቸው ናቸው።
አቶ መሐመድ መሰል ጥቃት በቡልቡላ ከተማ ተከስቶ እንደማያውቅ ተቀሰው ከጥቃቱ ከተረፉት 35 ሰዎች 29ኙ ቀላል ህክምና አግኝተው ወዲያው ከሐኪም ቤት መውጣታቸውን፣ ከተቀሩ 3ቱ በባቶ ሆስፒታል፣ ሌሎች ከፍተኛ ጉዳት የደረሰባቸው 3 ሰዎች ደግሞ ወደ ሐዋሳ ከተማ ለህክምና መላካቸውንም አብራርተዋል። በምስራቅ ሸዋ ዞን መሰል ጥቃት ሲከሰት በሳምንት ውስጥ የሁለተኛ ሲሆን ባለፈው አመት መጋቢት 8 2014 ዓ.ም ተመረጠ ዳለ ወረዳ መታራ ከተማ በደረሰው ተኩስ የ9 ሰዎች ህይወት ማለፉ የፈንታለ ወረዳ የመንግስት ኮሙኒኬሽን ጽህፈት ቤት አስታውቋል። የወረዳው ኮሙኒኬሽንስ ቢሮ ባልደረባ አቶ ዘውዴ ባኔ የመንግስት የጸጥታ ኃይሎች የጥቃቱ አድራሾችን በማደን ላይ መሆናቸውን ለቪኦኤ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
አሜሪካ ድምጽ የሚተላለፍላችሁ የአማርኛ መሰናዶ እስከ ምሽቱ 4 ሰዓት ድረስ የሚቆይ ይሆናል። አሁን ደግሞ የምናመራው ወደ ምዕራብ አፍሪካ ነው። እስላማዊ ታጣቂዎች በአፍሪካ የሳህል አካባቢዎች እያደረሱት ያለው ጥቃት የምዕራብ አፍሪካን የባህር ዳርቻ ወደሚያዋስኑት ግዛቶች እያደረጉት ያለው መስፋፋት በመንግስታት ችላ ሊባል አይገባም ሲሉ የፖለቲካ ተንታኞች አስጠነቀቁ። ዓለም በሙሉ ትኩረቱን ሩሲያ በዩክሬን ላይ በከፈተችው ወረራ ባደረገበት በዚህ ሰዓት ላይ መዘናጋት እንዳይፈጠርም ተንታኞቹ ጠይቀዋል። ሄነሪ ዊልኪንስ ከአቡጃ አይቮሪ ኮስት ያደረሰንን ዘገባ አሉላ ከበደ እንደሚከተለው ያሰማናል።
ከአይቮሪ ኮስት ዋና ከተማ አቢጃን መሃል ብርዥሙ በተዘረጋው የኢብሪ ሐይቅ አቅራቢያ የአይቮሪያውያንና የፈረንሳይ ጦር ኃይሎች በአካባቢው እያደር እያየለ የመጣውን የወታደራዊ ጥቃት ስጋት ለመጋፈጥ በዝግጅት ላይ ናቸው። ከዓለም አቀፉ እስላማዊ ጽንፈኛ ቡድኖች አይሲስ እና ከአልቃይዳ ጋር ቁርኝት ያላቸው የተለያዩ የሽብር ቡድኖች እንደ አውሮፓውያን የዘመን አቆጣጠር ከ2020 ዓ.ም አንስቶ በአይቮሪያውያን ኃይሎች ላይ ጥቃት ሲፈጽሙ መቆየታቸው ይታወቃል። አንድ ስማቸውን መግለጥ ያልመረጡ የአይቮሪ ኮስት ኮማንዶ የተባለው የጥቃት አደጋ እውን መሆኑን አመልክተው በማናቸውም መንገድ ግን ለመጋፈጥ መዘጋጀታቸውን ተናግረዋል።
Focused on terrorism.
በአይቮሪ ኮስት እኛ በሽብርተኝነት ላይ ልዩ ትኩረት አድርገናል። ምክንያቱም በሰሜናዊ ሀገራችን ክፍል የአሸባሪዎችን ጥቃት እየተጋፈጥን በመሆናችን ነው። በመሆኑም በባህር፣ በአየርና በምድር በሁሉም መንገዶች ነው የምንለው። ለዚህም ነው አሁን እዚህ የምንገኘው።
የደህንነት ጉዳዮች አዋቂዎች እንደሚሉት አሸባሪዎች የደቀኑት አደጋ በምዕራባዊ ሳህል ለአስር ዓመታት የዘለቀው ጥቃት ቀጣይ ምዕራፍ ወደሆኑት እንደ አይቮሪ ኮስት፣ ጋና፣ ቤኒን እና ቶጎ ወደመሳሰሉት ከባህሩ ወደሚዋሰኑት ሰሜናዊ አፍሪካ ሀገሮች በመስፋፋት ላይ ነው። የቡርኪና ፋሶ፣ ማሊና ኒጀር አብዛኞቹ ክፍሎችም በየዕለቱ በወታደራዊ ኢላማዎችና በሰላማዊ ሰዎች ላይ እኩል የተነጣጠሩ ጥቃቶች እየደረሱባቸው ነው። እንደ አውሮፓውያን የዘመን አቆጣጠር ከ2020 ዓ.ም አንስቶ ብቻ ወታደራዊ ግጭቶችንና የደረሱ ጥቃቶችን መረጃ እንደሚያጠናክረው ፕሮጀክት ገለጣ አይቮሪ ኮስት ውስጥ ውጊያዎችንና የመንገድ ዳር ቦምብ ጥቃቶችን ጨምሮ ለ17 ጊዜያት ያህል ከአልቃይዳ ጋር ቁርኝት ባላቸው አሸባሪ ቡድኖች አማካኝነት ጥቃቶች ተፈጽመዋል። ለነኚህም ጥቃቶች ምላሽ ለመስጠት አይቮሪ ኮስት በርካታ ወታደሮችን ወደ ሰሜናዊው የሀገሪቱ ክፍል ልካለች። የሽብር ቡድኖቹ ከአካባቢው ነዋሪዎች ውስጥ የተመሳጠሯቸው ይኖሩ እንደው በሚል የተጠየቁት በዚያች ሀገር የሚገኘው የፈረንሳይ ጦር አዛዥ ለአሜሪካ ድምጽ በሰጡት ምላሽ
For the moment, we're seeing that the local population does not cooperate with the jihadist groups.
ለጊዜው ያከባቢው ህዝብ ከጂሃዲስቶች ቡድን ጋር አይተባበርም ብለን አስባለን። ምክንያቱም የአይቮሪ ኮስት ጦር ኃይሎች የሚቃጡትን ጥቃቶች በብቃት እየመከቱ በመሆናቸው ነው። ሆኖም አሳሳቢነቱ ግን ተጨባጭ ነው።
ከቡርኪና ፋሶ ተነስቶ ወደ ሌሎች የአካባቢው ሀገሮች እየተስፋፋ የመጣው ይህ የሽብር ጥቃት የደቀነውን ስጋት መከላከል ይቻላል በሚል ለተነሳውም ጥያቄ ሲመልሱ ይህን ነበር ያሉት ኮሎኔሉ።
We think it's preventable. We cannot prevent the threat.
መከላከል የሚቻል ነው ብለን እናስባለን። ስጋት የደቀነውን ሁኔታ ደቡብ አካባቢ እንዳያመራ ግን መከላከል አይቻለንም። በውጊያው ግን ያለ ጥርጥር ስኬታማ መሆን እንችላለን።
ዋሽንግተን ባለፈው ወር በአይቮሪ ኮስት ለመጀመሪያ ጊዜ በክልላዊ ኃይሎች በኔቶና በዩናይትድ ስቴትስ በራሷ ኃይሎች መካከል የሚደረጉ ትብብሮችን ለማሳደግ የተወጠነ እንቅስቃሴ ያካሄዳለች። በአይቮሪ ኮስት የዩናይትድ ስቴትስ አምባሳደር ሪቻርድ ኬቤል በሰጡት አስተያየት በአሸባሪ ቡድኖቹ ላይ ያልተቋረጠ ጫና የማድረግን አስፈላጊነት አጽንኦት ሰጥተው ተናግረዋል።
La menace est réelle et le gouvernement ivoirien en est conscient et nous aussi nous en sommes conscients.
እንደሚመስለኝ የስጋቱ አይነት ወይንም ተፈጥሮ ራሱ የደቀነውን አደጋ ሙሉ በሙሉ ለማስወገድ እንዳይቻል ያደርጋል ብዬ አስባለሁ። በእውነቱ ሊያደርስ የሚችለውን አደጋ መጠን ማሳነስ ወደሚያስችል ደረጃ በእጅጉ ዝቅ ማድረግ ይቻላል። ለዚህም ስኬት ቁልፉ የህዝቡ ድጋፍ ነው ብዬ አምናለሁ።
እንደ አካባቢው ጉዳይ አዋቂዎችም ገለጣ ወታደራዊ ምላሽ ብቻውን በቂ አይሆንም።
Ce sont des zones faiblement développées. ኡ ያደ ፕሮብለም
እነዚህ ግልጽ የሆኑ ማህበራዊ ችግሮች ያሉባቸው በደንብ ያለሙ ያልበለጸጉ አካባቢዎች ናቸው። በቂ ትምህርት ቤቶች፣ የውሃ አቅርቦት፣ በቂ ኤሌክትሪክ አገልግሎት እንዲሁም ለወጣቶች በቂ የሥራ ዕድል የለም። በመሆኑም ማሸባሪዎች የነኝን የማህበራዊ ሁኔታዎች መጓደል በመጠቀም ወጣቶችን ለዓላማቸው ይመለምሏቸዋል።
በአይቮሪ ኮስት ለሚንቀሳቀሱት አሸባሪ ቡድኖች የሚሉት ነገር እንዳለ የተጠየቁት አይቮሪያዊው ወታደራዊ መኮንን ደግሞ ይህን መልስ ሰጥተዋል።
I don't have any particular message.
ለነርሱ የሚሆን የተለየ መልእክት የለኝም። ነገር ግን ተዘጋጅቼላችኋለሁ።
ወታደራዊ ዝግጅቱን ለማሳደግ የተያዘውም ጥረት ተጠናክሮ ቀጥሏል።
ሩሲያ ወረራ በፊት በዩክሬን ይኖሩ የነበሩ አፍሪካውያን ስደተኞች በሀገሪቱ ውስጥ ጦርነት መከሰቱን ተከትሎ ደህንነቱ የተጠበቀና ሰላማዊ ወደ ሆነ ሀገር ለመሻገር ሲሉ ወደ ፖላንድና ሌሎች ጎረቤት ሀገራትም ሸሽተዋል። የቪኦኤ ዘጋቢ ሜሪ ማግዌ በፖላንድ ካገኘቻቸው ሁለት አፍሪካውያን የሕክምና ተማሪዎች ጋር ቆይታ አድርጋለች። ሀብታሙ ስዩም እንደሚከተለው ያቀርብልናል።
ከዩክሬን ጦርነት ሸሽተው ፖላንድ ከደረሱ የውጭ ሀገራት ስደተኞች መካከል ከአፍሪካ ሀገራት የመጡ ይገኙበታል። በኪቭ ሕክምና ዩኒቨርሲቲ የሁለተኛ ዓመት ተማሪ የነበረችው ታንዛኒያዊቷ አንጀላ አሌክስ አንዷ ናት። ወደ ፖላንድ በመታቀናበት ሰዓት መንገድ ላይ ከናይጄሪያዊቷ የታራስ ሼፍሴንጎ ብሔራዊ ዩኒቨርሲቲ ተማሪ ጋር ተገናኝታለች። መንገዳቸው ፈታኝ ነበር። ከዩክሬን ጦርነት በፊት የነበረውን ሕይወቷን አንጀላ እንዴት አስታውሳለች?
As you said, it felt like home.
በሀገሬ እንዳለሁ ነበር የሚሰማኝ። ከቋንቋና ከሌሎች ተግዳሮቶች በስተቀር ሁሉም ነገር ሰላማዊ ነበር።
አንጀላ አንድም ቀን ህይወቷ ተቀየረ በፖላንድ በስደተኝነት እኖራለሁ ብላ አስባ አታውቅም። ሩሲያ ዩክሬንን ከወረረች በኋላ ሁኔታው ስላሳሰባት ሀገር መልቀቅ እንዳለባት ተረዳች።
When I first heard the bombs, it was, I think,
ለመጀመሪያ ጊዜ የቦምብ ፍንዳታ ድምጽ ስሰማ ከሌሊቱ 10 ሰዓት ነበር። ለመጀመሪያ ጊዜ ፍንዳታውን የሚሰማ ሰው እየተፈጠረ ያለውን ነገር ለማመንም ይቸግረዋል። ሰዎች በደስታ ስሜት ውስጥ ሆነው የተከሱት ርችት ነገር ነበር የመሰለኝ። ቀናቶቹ ሲከታተሉ ግን በተለያዩ ቦታዎች ጭስ ማየት ጀመርን። የመጓጓዣ አውታሮችም ተዘጉ። ይሄ አስጨናቂ ነበር።
ናይጄሪያዊቷ ጉድነስ ኢፉምቡየም ሩሲያ ዩክሬንን መውረሯን እንደሰማሽ ነበር ኪቭን መልቀቅ እንዳለባት ወሰነችው።
ከባድ የሆነ የፍንዳታ ድምጽ የሰማንበትና የተኛንበት አልጋ በተወሰነ ደረጃ የሚናጥበት ጊዜ ነበር። አንድ ቀን ግን ስነሳ ከሩቅ የሚተለተል ጭስ አየሁ። በዚያ ጊዜ ነበር ጦርነቱ እየተቃረበ መሆኑን የተረዳሁት። ያለመታደል ሆኖ አውሮፕላን ማረፊያዎቹ ዝግ ነበሩ። የሆነ ጊዜ ላይ ግን በቃ መሄድ አለብኝ አልኩኝ። እጅግ የሚያስፈልጉ ነገሮችን ብቻም ሸከፍኩ። ሀገር መልቀቅ ነበረብኝ ያንኑ ነው ያደረኩት።
ሁለቱ ሴቶች ፖላንድ ሴዴትስ ከተማ ከደረሱ በኋላ ህይወታቸው በእጅጉ ተቀይሯል። በአሁኑ ሰዓት ከፖላንዳውያን ባልና ሚስት ጋር ተጠግተው ይኖራሉ። ጉድነስ በዩክሬን ፖላንድ ድንበር ያየችውንና ያስጠጓቸውን ሰዎች ያገኘችበትን ሁኔታ ታስታውሳለች።
ድንበሩ ላይ እንደደረስኩ ለኤምባሲያችን ደወልኩ። ከነሱ ግን ምንም አይነት እርዳታ ላገኝ አልቻልኩም። ከዚያ በኋላ አንዲት ሰው ከአንዲት ሴት ጋር አስተዋወቀኝ። በዚህ ሴት በኩል ነው እነዚህን በጎ ሰው ያገኘናቸው።
አንጀላና ጉድነስ አዲስ ህይወት ጀምረዋል። ይሁንና በቅርብ ጊዜ ወደ ዩክሬን እንመለሳለን የሚል ተስፋ የላቸውም። ትምህርታቸውን በኢንተርኔት ላይ ቀጥለዋል። ወደ ሌሎች የአውሮፓ ሀገራት ዩኒቨርሲቲዎች ተሸጋግረው ትምህርታቸውን የመቀጠላቸው ነገር እርግጥ ካልሆነ በቀር ወደ አፍሪካ የመመለስ እቅድ እንደሌላቸው ተናግረዋል።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአማርኛ መሰናዶ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቻነል ላይ በ57 ዲግሪ ዌስት መሰናዶቻችንን መከታተል ትችላላችሁ። እንዲሁም ደግሞ የሬዲዮ በቴሌቪዥን መሰናዶቻችንን በቪኦኤ አምሃሪክ የፌስቡክ ገጽና amharic.voanews.com የድረ ገጽ ላይ ልታገኛቸው ትችላላችሁ። ከኛ ጋር ሆኑ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ዝግጅቶቻችን ይቀጥላሉ። ወደ ሁለተኛው ዙር የመጀመሪያው ቅንብር እንሰራችሁ። እንደ አውሮፓውያኑ የቀን አቆጣጠር በየአመቱ መጋቢት 22 ቀን የዓለም የውሃ ቀን ወይም ደግሞ World Water Day ይከበራል። የዘንድሮ ዛሬ እየተከበረ ያለው የዓለም የውሃ ቀን ትኩረት የዓለም ሕዝብ የሚበዛውን ውሃ የሚያገኝበት የከርሰ ምድር ውሃ መሆኑን የተባበሩት መንግስታት ድርጅት አስታውቋል። ዩኒሴፍ ኢትዮጵያ እለቱን ምክንያት በማድረግ ያወጣውን መግለጫና የአፍሪካ የከርሰ ምድር ውሃ ይዞታ በሚመለከት የተጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው ታቀርብልናለች።
የዓለም የውሃ ቀን World Water Day በየአመቱ ሲከበር ዘንድሮ 22ኛ አመቱ ነው። እለቱ በዓለም ዙሪያ የንጹህ ውሃ አቅርቦት ተደራሽነት ስለሌላቸው 2.2 ቢሊዮን ሰዎች ስለ ችግራቸው ግንዛቤ እንዲያድግ የታለመ ነው። ላሉት የንጹህ ውሃ ነክ ቀውሶች መፍትሄ መፈለግንም ትኩረቱ ያደረገ መሆኑን የተባበሩት መንግስታት ድርጅት ይናገራል። በኢትዮጵያ የመንግስታቱ ድርጅት የህፃናት መርጃው ዩኒሴፍ ባወጣው መግለጫ የኢትዮጵያ ህፃናትና ቤተሰቦቻቸው ባሉበት የውሃ አቅርቦት እና የንጽህና አገልግሎት እንዲያገኙ ከአጋሮቹ ጋር ሆኖ ያለመታከት እየሰራ መሆኑን ገልጿል። ይሁን እንጂ በዚህ ረገድ ግዙፍ ፈተናዎች ያሉ መሆኑን የሚገልጸው ዩኒሴፍ ሲያብራራ 89 ሚሊዮን ኢትዮጵያውያን ማለትም ከጠቅላላው የሀገሪቱ ህዝብ ከ3/4 የሚበልጡት ንጹህ ውሃ እንደማያገኙና 90% የሀገሪቱ ህፃናት መሰረታዊ የንጽህና አገልግሎት ተደራሽ እንዳልሆኑ አውስቷል። በተለይ በድርቅ ሁኔታ ውስጥ ላሉ ልጆች ችግሩ ይበልጥ እየከበደ መሆኑን ነው ያመለከተው። ለቤተሰብና ለእንስሳት ውሃ ፍለጋ ርቀው መሄድ ስለሚገደዱ ልጆች ትምህርታቸውን ያቋርጣሉ። ከትምርት ገበታ ሲርቁ ደግሞ ለብዝበዛና ለሌሎችም አደገኛ ሁኔታዎች ይጋለጣሉ ብሏል። ዩኒሴፍና አጋሮቹ ባለፈው አመት በለጋሾች ድጋፍ ለ2 ሚሊዮን ሰዎች መሰረታዊ የውሃ አቅርቦትና አገልግሎትን ለማስገኘት እንደቻለ ገልጾ ለ5 ሚሊዮን ዜጎች ደግሞ አስቸኳይ የውሃና የንጽህና አገልግሎት ማቅረብ እንደቻለ አመልክቷል። ከዚህም ሌላ ለተጨማሪ 900 ሺህ ሰዎች በሰብአዊ ረዴትና በልማት እንቅስቃሴዎች መሰረታዊ የንጽህና አገልግሎት ለማዳረስ ችለናል ብሏል ዩኒሴፍ። ይበዚህ እንዳለ የብሪታንያ የስነ ምድር ወይም የጂኦሎጂ ጥናት የተባለ ተቋምና ዋተር ኤድ በጋራ ባካሄዱት አዲስ ጥናት በአፍሪካ አህጉር ቢያንስ ለ5 ዓመታት ለሚዘልቅ የድርቅ ወቅት በአንዳንድ አካባቢዎች እንዲያውም እስከ 50 ዓመት ለሚዘልቅ ጊዜ የሚበቃ የከርሰ ምድር ውሃ እንዳለ አመልክቷል። ሴኔጋል ዳካር በተካሄደው የዓለም የውሃ ጉባኤ ላይ የቀረበውን ሪፖርት ሁለቱ ተቋማት በጋራ ለ10 ዓመታት ባካሄዱት ጥናት ላይ የተመረኮዘ ሲሆን አፍሪካ ውስጥ ለመላው የአህጉሪቱ ሕዝብ የሚበቃ ውሃ በከርሰ ምድሯ እንዳለ ያወሳል። የብሪታንያው ቢጂኤስ ዋናው ተመራማሪ አለን መክዶናልድ ድርቅ በመታቸው አካባቢዎችም ጭምር የከርሰ ምድር ውሃ ሊኖር እንደሚችል ሲያስረዱ እንዲህ ብለዋል።
When you realize that the groundwater resources are maybe 20 times the amount of water we have
Africa በከርሰ ምድር ውስጥ ያዘችው የውሃ ሀብት በወንዞቿና በሐይቆቿ ካለው ምናልባት 20 ጊዜ እንደሚበልጥ ስታስቡት በጣም ይገርማል። መሬት ውስጥ የተደበቀና በአይን የማይታይ ስለሆነ አናስበውም።
የኬንያ ቱርካና አካባቢ ከአፍሪካ በድርቅ እጅግ ከተጎዱ አካባቢዎች አንዱ መሆኑን የረሃብ ቅድመ ማስጠንቀቂያ ስርዓት የተሰኘው ድርጅት ይናገራል። የቱርካና የውሃ ሚኒስትር ቪንሰንት ፓለር ሁኔታው እጅግ አስከፊ መሆኑን አመልክተዋል።
The water sources are drying up because the water table has gone down. The body condition of the livestock is poor.
የውሃው ምንጭ እየደረቀ ነው። ምክንያቱም ከውሃው በላይ ያለው የአፈሩ ደለል ወርዷል። የቀንድ ከብቶቹ ከስተዋል። መሬቱን እየሸፈነው እጽዋትም ደስ አይልም። እየደረቀ ነው።
ታዲያ ድርቅ በጎዳው በቱርካናም ጭምር ውሃ ፍለጋ ከሚቋጥኑት ግመሎች እግር ስር ውሃ እንደሚገኝ ነው ጥናቱ የሚያመለክተው። እንደ አውሮፓውያን አቆጣጠር በ2013 የወጣ አንድ ሪፖርት እንዳመለከተው ቱርካና መላ ኬንያን ለ70 ዓመታት የሚያጠጣ ውሃ በከርሰ ምድሯ ይዛለች። የዋተር ኤድ ከፍተኛ የፖሊሲ ተንታኝ ቨርጂኒያ ኒውተን ሉዊስ ማህበረሰቦች የሚጠቀሙበትን ውሃ ለማውጣት መዋለ ነዋይ ማፍሰስ ይጠይቃል ብለዋል።
We need mapping, we need monitoring, and this takes investment, it also takes investment.
ካርታን ስተን መከታተል አለብን። ለዚህ ደግሞ መዋለ ነዋይ መመደብና የሚያስፈልገውን መሳሪያ ማቅረብ ያስፈልጋል። የሰው ኃይል ማቅረብም ይገባል።
የብሪታንያው የጂኦሎጂ ጥናት ድርጅት ዋናው ተመራማሪ አለን መክዶናልድም በአየር ንብረት ለውጥ ሳቢያ ድርቆች እየተከሰቱ ባሉበት በዚህ ወቅት የከርሰ ምድር ውሃን የተመለከተው ሪፖርት መውጣቱ ወቅታዊ መሆኑን ይናገራሉ።
As droughts are becoming more common, then people are looking for a much more reliable source of water, which is why I think there is this
ድርቅ ሲደጋገም ሰዎች በተሻለ አስተማማኝ የሆነ የውሃ አቅርቦት የሚያገኙበትን መንገድ ይፈልጋሉ። ከዝናብ ውሃ ከወንዙም ሆነ ከምንጭ ውሃ ይበልጥ የከርሰ ምድር ውሃ ላይ የበለጠ ትኩረት እየተደረገ ያለው በዚህ ምክንያት ይመስለኛል።
ቱርካና ክፍለ ሀገሩ አስተዳዳሪም የከርሰ ምድር ውሃ ጥናት ትኩረት እንዲሰጠው መደረጉ የውሃ እጥረት ችግሮችን ያባብሳል ከሚለው ስጋታቸው አኳያ እንዳስተሰታቸው ገልጸዋል።
If the water stress continues, this therefore means that there'll be some
የውሃው ችግር መባባሱ ከቀጠለ ሽሚያ መከሰቱ አይቀርም። ይህ ሲሆን ደግሞ አርብቶ አደሩን ወደ አጎራባች አገሮች እንዲሄድ ያደርገዋል። ይህ ደግሞ አንዳንድ ጊዜ የግጭት ምክንያት ይሆናል።
ሌላው ለቱርካና ብቻ ሳይሆን ለመላው አፍሪካ እፎይታ የሚሰጠው መልካም ዜና ደግሞ የብሪታንያው የስነ ምድር ጥናት ቢጂኤስ ያደረገው ሌላ ምርምር ነው። ከአህጉሪቱ የከርሰ ምድር ውሃ 80% መጠጣት የሚችል እንደሆነ ጥናቱ ያመለክታል።
አ
አሁን ሰዓቱ ሳምንታዊውን የንግድና ምጣኔ ሀብት ዘገባ የምንሰማበት ነው። ባለፈው ሳምንት ዝግጅታችን ጠቅላይ ሚኒስትር አብይ አህመድ የካቲት 15 ቀን 2014 ዓ.ም በወቅታዊ ጉዳዮች ላይ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች በሰጡት ማብራሪያ ተጨማሪ ሀብትና ተጨማሪ የውጭ ምንዛሬ ማግኘት ስለሚያስፈልገን የውጭ ባንኮችን እናመጣለን በማለት ለረጅም ጊዜ ዝግ ሆኖ የቆየውን ፖሊሲ በመቀየር የኢትዮጵያ የፋይናንስ ሴክተር ለውጭ ባንኮች ክፍት ለማድረግ መታቀዱን ማስታወቃቸውን አስመልክቶ ባለሙያዎችን በማነጋገር የመጀመሪያውን ክፍል ዘገባ ማቅረባችን ይታወሳል። የዚህም ፖሊሲ ጠቀሜታና ጉዳቱ ምንድነው ስንል ሊደረግ ከሚገባው ዝግጅትና ጥንቃቄ ጋር አያይዘን በኢትዮጵያ ብሔራዊ ባንክ የኢትዮጵያ የማክሮ ኢኮኖሚስት ባለሙያ የሆኑትን ዶክተር ኢዮብ ተስፋዬና በዓለም ባንክ የረጅም ጊዜ አገልግሎት ልምድ ያላቸውን የምጣኔ ሀብት ባለሙያውን ዶክተር አክሎግ ቢራራን አስተያየታቸውን ጠይቀናል። ደረጀ ደስታ ነበረ ያነጋገራቸው። መርሃ ግብሩ ባለፈው ሳምንት ካቆመበት ይጀምራል።
ሌላው ነሳው የትርፍ ነው ዋናው አላማቸው። ከውጭ የሚመጡ ባንኮችና የያዙትን ትርፍ ደግሞ ያው ይዘው ነው የሚወጡት። አገር ውስጥ ቀደም እርሶ እንዳሉት ስራም ካልፈጠሩ ብድርም የሚሰጡም ቢሆን እንኳ ያው ለውጭ ላሉት ሰዎች ነው። ለውጭ ኢንቨስተሮች የሚሰጡ ከሆነ የውጭም ድርጅቶች ነው ትርፉን የሚሰሩት። ባንኮቹም ከውጭ ድርጅቶች የሰሩትን ትርፍ ይዘው ስለሚወጡ አገሪቷ ታገኘው የምትችለው ነገር ላይኖር ይችላል የሚል ስጋት አለ። እዚህ ላይስ ምንድን ነው አስተያየቱ?
ትልቁ ጠቀሜታ እኔ የማስቀድመው የውጭ ባንኮች መኖር የውጭ ኢንቨስትመንትን አትራክት ለማድረግ ትልቅ ጠቀሜታ አለው። ለዛ ነው ብዙ ጊዜ ነው የውጭ ባንኮች እንዲገቡ የሚፈልገው። ሁለተኛ ኤንፈሳይዝ ለማድረግ ፈልገው በሚገባ በዝርዝር ከውጭ ባንኮች መግባት አንጻር ይህንን የውጭ ባንኮች እንዲገቡ የሚፈቅድ ሀገር ምን አገኛለሁ ብሎ በደንብ ማሰብ ይቀል። ሶስተኛ የስ በትርፍ ነው የሚመጡት። ትርፋቸው ሚባቸዎች የሚያደርጉት በፎሬን ኤክስቼንጅ ነው። ስለዚህ በቂ የፎሬን ኤክስቼንጅ ሊኖር ይገባል። ግን ኢኮኖሚ እንቅስቃሴ አሁን ባለው ሁኔታ ለውጦ የሚሻሻል ከሆነ ይሄ የውጭ ባንኮችም የውጭ ኢንቨስተሮችንም ስትራቴጂካል ሀገር አድርጎ ይቆጥሩታል። ስለዚህ የውጭ ኢንቨስትመንትን በዛው መጠን ኢንከሬጅ ስለሚሆን ከዚህ ጋር ተያይዞ ሞር የውጭ ኢንቨስትመንትን የሀገር ውስጥ ኢንቨስትመንትን ለማበረታታት ህጎቹን መቀየር ነው። መሻሻል ያለባቸውን ነገሮች ማሻሻል ያስፈልጋል። አዘርዋይስ አንዳንድ አፍሪካ ሀገሮች የውጭ ባንኮች ይገባሉ፣ ግን ሀገሩ ብዙም ቅድም የማይሰሱበት ሁኔታ እንዳይፈጠር ማሰብ ያስፈልጋል።
ከዚህ በፊት እርስዎ በተደጋጋሚ የሚያነሱት ነገር አለ፣ አገር ውስጥ ያሉትንም ባንኮች አስመልክቶ ማለት ነው። በተለይ የብሔራዊ ባንኩን የቁጥጥር የነጻነት ነገሮች ያነሱ ነበረ። እሱ ሁኔታ በተሟላበት ሁኔታ ነው ይሄ የሚመጣው ወይስ የባንኮችን የመቆጣጠር አቅም ማሳደግ? ምክንያቱም እነዚህ እርስዎም እንዳሏቸው የራሳቸውን አላማ በተለይ ትርፍ የማግኘት አላማ ይዘው ነው የሚመጡት እና ከዚህ አንጻርስ ምን አስተያየት አለ?
የውጭ ባንኮች ሲገቡ የሴንትራል ባንኩ የሱፐርቫይዘር ኦቶሪቲ የመቆጣጠር አቅም መጠናከር ይገባዋል። አይ ገስ የሴንትራል ባንኩ አሁን ሬጉሌሽኖችን ስታይ ወደ ኢንተርናሽናል ስታንዳርድ የመጠጋት አዝማሚያ አለ። ያው እንደ በጣም ሀይል ደቨሎፕ እንደሆኑ ሀገሮችን ባይሆን ቁጥጥር ህጎቹ ኢንተርናሽናል ስታንዳርድ ግን የማሟላት ሁኔታ አለ። ግን ህጉ ብቻ ሳይሆን ያንን ህግ የመተርጎም የማስፈጸም ካፓሲቲ ያስፈልጋል። የሴንትራል ባንኩ አሁን ካለው ካፓሲቲ በተጨማሪ አቅሙን አጠናከርና ማደራጀት አለበት። ምክንያቱም የውጭ ባንኮች ራሳቸው የሚኖሩበት ጓር የሚያደርጉት ህግ አለ። ባንኮች ባሉበት ሁኔታ ተያይዞ የሚፈጠሩ ምክንያቱም ከትራንዛክሽን ጋር ኢንተርናሽናል ትራንዛክሽን ጋር ተያይዞ ስለሆነ በተለይ ደግሞ ፎሬን ትሬድ አካባቢ ላይ ኮንሰንትሬት አድርገው ስለሚሰሩ እንደ አዘር ሳይድ ደግሞ ባንኮች ከመጡበት ሀገር ኢኮኖሚ አንጻር ኔጋቲቭ የሆነ ፐርፎርማንስ ሲኖር እሱም አፌክት ያደርጋል። የውጭ ባንኮች ደግሞ ይህ ነው ባልጊዜ ደግሞ በፈለጉት ጊዜ ጠቅልሎ የመውጣት ሁኔታም ሊኖር ስለሚችል ከዚህ አንጻር ይህ ነው የባንኪንግ ስራ ሪስክ ስለሆነ ሪስክ ማኔጅ ማድረግ ስለሆነ የሪስክ ቤዝድ ሱፐርቪዥን ቁጥጥር ነው የሴንትራል ባንኩ ሊከተለው። ስለዚህ ያንኑን ካፓሲቲ ማጠናከር ቤዚክ ሪኳርመንት።
የውጭ ባንኮች ሊያተኩሩ የሚችሉት ከውጭ ወደ ሀገር ውስጥ ለሚመጡ ባለሀብቶች ከዚያ ቀጥሎ አገር ውስጥ በባንክ ስርዓት ለታቀፉት ሰዎች ብቻ ሊሆን ይችላል የሚል ስጋት አለ። ከዚህ አንጻር ባለሙያዎች ምን ይላሉ? ለሌላው እንግዳችን ዶክተር አክሎግ ቢራራ፣
ኢትዮጵያ የገጠር ኢኮኖሚ ያላት በእርሻ ላይ የምትመካ አገር ናት እና ማይክሮፋይናንስ ባንግላዴሽ ያደረገችው በጣም አስደናቂ ግራምሊን ባንክ የተጫወተው ሚና ኢትዮጵያ ውስጥ ማይክሮ ፋይናንስ አገር አቀፍ በሆነ ደረጃ መስፋፋቱን እጠራጠራለሁ። አምባንክድ የሆነው ሶሳይቲ ጥንቃቄ ያስፈልገዋል። ለምሳሌ አንድ ገበሬ እንበል ኦሮሚያ ክልል ወይም ጋምቤላ ወይም የፈለገው ክልል ይሁን፣ ያን ገበሬ ምርቱን ለማሳደግ ይፈልጋል እንበል። ቢብሊካል ከሆነው የእርሻ አሰራር ወደ ዘመናዊነት ሊለውጥ ቢፈልግ ብድር ያስፈልገዋል። ለምሳሌ ሰቲት ሁመራን ብንወስድ እንደው እንደ ምሳሌ በጣም ብዙ ጥጥ ሊመረትበት ይችላል፣ ብዙ ሰሊጥ ሊመረትበት ይችላል፣ ብዙ ማሽላ ሊመረትበት ይችላል። The same thing is true ጋምቤላ ውስጥ ቤንሻንጉል ወዘተ። ግን ተበዳሪው ሰው ኮላተራል መያዣ ያስፈልገዋል ይባላል እና መያዣውን ቀላል ለማድረግ በፕሮጀክቱ ላይ ፕሮጀክቱ ጥሩ ከሆነ አይ መያዣህን ቀለል እናደርገዋለን ብሎ ማሰብ ያስፈልጋል። ባንኮቹ ማድረግ ያለባቸው ወይም ደግሞ ማይክሮ ፋይናንስ ማድረግ ያለበት ያንን ክፍተት መሙላት ነው። እነዚህ የውጭ ባንኮች ሲመጡ ኤስታብሊሽድ የሆኑ ኤንቲቲስ አሉ። እነሱ ትርፍ ነው የሚፈልጉት እኮ። አንድ ባንክ ዝም ብሎ መጥቶ ኢትዮጵያ ውስጥ ልስራ ብሎ በሚያስብበት ጊዜ በደንብ ካልኩሌት አድርጎ ስሌት አድርጎ ነው አጥንቶ ነው ለማን ነው የማበድረው ብድሬ ከስራል አይከስርም ብሎ ይጠይቃል። ስለዚህ ያ በሚሆንበት ጊዜ ይሄ የውጭ ባንኩ ለዚያ ቅድም ለጠቀስኩት ገበሬ አያበድርም። ትራክ ሬኮርድ የለውም፣ መያዣ የለውም። በጅምር ላይ ነው፣ ዘመናዊ ለማድረግ እየሞከረ ነው። በሬዎች በብዛት ይገዛል ወይም ደግሞ ትራክተር ይገዛል እንበል።
አድማጭ ተመልካቾቻችን ዝግጅቶቻችንን እየፈጸምን ነው። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ ጉቦ መቀበልን ጨምሮ መጠነ ሰፊ የሙስና አድራጎት በመፈጸም የተወነጀሉትን የቀድሞ የናይሮቢ አገረ ገዢ ማይክ ሳንኮን መግቢያ ቪዛ እንዳያገኙ አግዳለች። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ ሳንኮ ህግ ተላልፈው ጉቦ የተቀበሉት የመንግስት የሥራ ኮንትራቶችን ለጓደኞቻቸው በመስጠታቸው መሆኑን ማውሳታቸውን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። የፈጸሙት አድራጎት አሉ ቃል አቀባይ ኔድ ፕራይስ፣ የቀድሞው ባለስልጣን የፈጸሙት ይህ አድራጎት የህግ የበላይነትንና በኬንያ ዲሞክራሲያዊ ተቋማት ላይ ህዝቡ ያለውን አመኔታ የሚሸረሽር ነው። ባለቤታቸው ፕሪምሮስ ኢምቡቡ፣ ሴቶች ልጆቻቸው ሳሞቮ ኢምቡቡ እና ሳልማ ኢምቡቡ እንዲሁም አንድ ትንሽ ልጃቸውም ጭምር በዩናይትድ ስቴትስ ቪዛ እገዳው ተካተዋል። በውጭ ጉዳይ ሚኒስቴር የውጭ ኦፕሬሽን እና ተያያዥ መርሃ ግብሮች ምደባ ድንጋጌ መሰረት የተወሰደው ውሳኔ ሳንኮና ቤተሰባቸው ዩናይትድ ስቴትስ እንዳይገቡ የሚከለክል መሆኑን ርዕሰ አንቀጹ አውስቷል። የውጭ ጉዳይ ሚኒስቴር በቅርቡ ኬንያን አስመልክቶ ያወጣው የሰብአዊ መብቶች ሪፖርት እንደሚያመለክተው በሀገሪቱ አሁንም ከባድ የሙሰኝነት ችግር አለ። ያም ብቻ ሳይሆን በማናቸውም የመንግስት አስተዳደር እርከኖች ውስጥ ያሉ የድርጊቱ ፈጻሚዎች በተጠያቂነት እየተያዙ አይደሉም ሲል ርዕሰ አንቀጹ ቀጥሏል። እንደ አውሮፓውያን አቆጣጠር በ2019 ማይክ ሳንኮ በበርካታ የሙስና ወንጀሎች ክስ ከተመሰረተባቸው በኋላና በቀጠለው ዓመት ከናይሮቢ አገረ ገዥነታቸው በከባድ ጥፋትና በስልጣን ያላግባብ በመጠቀም ተወንጅለው መነሳታቸው ይታወሳል። ይሁን እንጂ እስካሁን ለፍርድ አልቀረቡም። ርዕሰ አንቀጹ ሲቀጥልም ትራንስፓረንሲ ኢንተርናሽናል ኬንያን ሙስናን በሚመለከት ከ180 የዓለም ሀገሮች ውስጥ 128ኛ ላይ አስቀምጧታል ካለ በኋላ፣ ይሁን እንጂ በሙሰኝነት የተከሰሱ ሰዎች የፍርድ ቤት ሂደት አዝጋሚነት ህዝቡን እያስከፋው ነው ብሏል። ፕሬዚደንት ጆ ባይደን ሙስናን መታገል የዩናይትድ ስቴትስ የውጭ ፖሊሲ ዋና አካል አድርገውታል። ይህ ስለምን እንደሆነ ዋይት ሃውስ በግልጽ አስቀምጦታል። ዋይት ሃውስ በመግለጫው ሙስና ህብረተሰቦችን የሚጠናወት ነቀርሳ ማለት ነው፣ ህዝብ በመንግስት ላይ ያለውን አመኔታ የሚበላ፣ የመንግስትን ዜጎችን የማገልገል አቅም የሚሰልብ በሽታ ነው። በዜጎች መካከል በማህበራዊ በፖለቲካዊና በምጣኔ ሀብት ረገድ የእኩልነት ክፍተትና ክፍፍልን ይበልጡን ያባብሳል። ለንግድ ስራ አመቺ ድባብ እንዳይኖር ያደርጋል። የኢኮኖሚ እድሎችን ይሸረሽራል፣ ግጭቶችን ያቀጣጥላል፣ መንግስት በህዝብ እንዳይታመን ያደርጋል። ስልጣናቸውን ለግል ጥቅም ማግኛ የሚያደርጉት ከዜጎች የሚሰርቁት ቁሳዊ ሀብቱን ብቻ አይደለም፣ ሰብአዊ ክብራቸውንና ደህንነታቸውንም ጭምር ነው ሲል ዋይት ሃውስ ሙስናን በሚመለከት በመግለጫው ያተተውን ርዕሰ አንቀጹ ጠቅሷል። ሲቀጥልም የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ እንዳሉት የቀድሞ የናይሮቢ አገረ ገዢ ማክ ሳንኮና ቤተሰባቸው ላይ የተደነገገው እገዳ ዩናይትድ ስቴትስ ኬንያ ውስጥ ሙስናን በመዋጋትና የሕግ የበላይነትን በመደገፍ የዲሞክራሲ ተቋማቷን ለማጠናከር ያላትን ቁርጠኝነት በድጋሚ የሚያረጋግጥ እርምጃ ነው። ባለን አቅም ሁሉ በክልሉም ሆነ በዓለም ዙሪያ ሙሰኞች በተጠያቂነት መያዛቸውን ለማረጋገጥ መስራታችንን እንቀጥላለን ያሉትን ጠቅሶ ርዕሰ አንቀጹ ሀተታውን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገን የማክሰኞ ምሽት መጋቢት 13/2014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። የደን ገረመው ከፕሮዲውሰራችን ብርሃን ኃይሉ እንዲሁም ከምሽቱ ዋና አዘጋጅ ጽዮን ግርማ ጋር አብሬያችሁ ሳስተናግድ ቆይቻለሁ። ሰላም ደህና ደሩ። Thank you.